ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ የካቲት 2 2011 ዓመተ ምህረት ዝግጅታችን ጀመረ። በራያ ጉዳይ ዝግጅት ይዘናል።
ውክልና ተሰጥቷቸው ለፌዴሬሽን ምክር ቤትም ለክልሉ ለትግራይ ክልል ምክር ቤትም አስገብተናል። ይሄ ውክልና ይዘን ነው ከህዝቡ 5% ያጠቃላይ ህዝቡ 5% ውክልና ይዘን ነው የማንነት ጥያቄውን እያራመድን።
የራያ ማንነት ጥያቄዎች አስመላሽ ኮሚቴ ሰብሳቢ መሆናቸውን የገለጹ አቶ አገዘው ዳሩ ናቸው።
ዶክተር ደብረጽዮን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቃል። በማንነቱ የሚያውቅ ኩሩ ህዝብ፣ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያውቅም። በህጋዊ መንገድ ቀርቦም አያውቅም። በትላልቅ መድረኮችም እንደዚህ ቀርቦ አያውቅም። ከዛም የተውጣጡ ሰዎች ግን አንድ ቦታ ሄደው የራያ ማንነት ሌላ ነው፣ እንደዚህ ነው፣ እንደዚህ ነው እያሉ የሚጠይቋል።
የህወሀት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ ናቸው የሰማችኋቸው። ዝግጅት ይዘናል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በአውሮፓውያኑ የቀን ስሌት መሠረት የፊታችን የካቲት 28 ሊካሄድ ለታቀደው የሁለተኛ ዙር ንግግር ዝግጅቱ በትላንትናው ዕለት በፒዮንግያንግ መጠናቀቁን የተሳካ እንደነበርም የዩናይት ስቴትሱ ልዩ መልእክተኛ ስቴፈን ቢዮጉን ተናገሩ። ንግግሩ የሚካሄድበትን ስፍራ አናውቅም፣ ይሁን እንጂ ከሰሜን ኮሪያ ጋር በመነጋገር ወይም በመደራደር ላይ ነን። እስካሁንም ንግግራችን ውጤታማ ነው ያሉት ልዩ መልእክተኛ ቢዮጉን ዛሬ ቅዳሜ ከሰሜን ኮሪያ የውጭ ጉዳይ ሚኒስትር ካንግ ሃይዋንግ ዋ ጋር በተገናኙበት ወቅት በሰጡት ጋዜጣዊ መግለጫ ነው። በዩናይት ስቴትስ የሚገኝ አንድ ታዋቂ ዓለም አቀፍ ዩኒቨርሲቲ ከግዙፉ የቻይናው የቴሌኮሙኒኬሽን ኩባንያ ዌዋ ቴክኖሎጂስ ጋር የሚያካሄደውን የጥናትና ምርምር ስራ አቋረጠ። የካሊፎርኒያ ዩኒቨርሲቲ በርክሌ ከኩባንያው ጋር ያካሄደ የነበረውን የጥናትና የምርምር ስራ በአውሮፓውያን የቀን ቆጠራ ስሌት መሠረት ካለፈው ጥር 30/2019 አንስቶ ያቋረጠው የዩናይት ስቴትስ የፍትህ ሚኒስቴር ከዩኒቨርሲቲው ውሳኔ ጥቂት ቀናት አስቀድሞ በኩባንያውና በአጋሮቹ ላይ ያቀረበውን ባለ 13 ዝርዝር ወንጀሎች ተከትሎ መሆኑን አመልክቷል። ዌዋ ከተከሰሰባቸው ወንጀሎች ውስጥም የንግድ ምስጢሮች ስርቆት፣ የሕግ ሂደትን ማስተጓጎል፣ ዓለም አቀፍ ማዕቀቦችን መተላለፍና ማጭበርበር የሚሉት ይገኙባቸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የታይላንዱ ንጉሥ ታላቅ እህታቸው አገሪቱን በጠቅላይ ሚኒስትርነት ለመምራት እጩ የሚሆኑበትን እቅድ አፈረሱ። የታዩ ራክሳ ቻርት ፓርቲ ትላንት ይፋ እንዳደረገው የ67 ዓመቷ ልዕልት ቶቦል ራታና እንደ አውሮፓውያን የዘመን አቆጣጠር የፊታችን መጋቢት 24 በሚካሄደው ምርጫ ፓርቲውን ወክለው እጩ ይሆናሉ ብሎ ነበር። ይሁን እንጂ ታናሽ ወንድማቸው ንጉሡ እህታቸው ፈጽሞ ተገቢ ባልሆነ መንገድ ነው የቀረቡት ሲሉ ብዙም ሳይዘገይ ባወጡት መግለጫ የልዕልቷ እጩነት ውድቅ ሊሆን ችሏል። የጉርጉራ ጎሳ ተወላጆች 54ኛውን አዲስ ኡጋዝ ሰየሙ። በድሬዳዋ ስቴዲየም በተካሄደው በዓለ ሹመት ላይ የሶማሌ ክልል አመራሮች፣ በክልሉ ያሉና የጎረቤት ሶማሊላንድ፣ የጅቡቲና ኬንያ ኡጋዞች፣ ሱልጣኖች፣ ጋራዶች እንዲሁም የኦሮሞ አባገዳ ተጋባዥ የነበሩ ሲሆን ከ10 እስከ 15 ሺህ የሚደርስ የጎሳው ተወላጅም በዓሉን ታድሟል ይላል ከድሬዳዋ የደረሰን ዘገባ። ከሰሜን አሜሪካ፣ አውስትራሊያ እና ቻይና ለበዓሉ ሲሉ የመጡ የጎሳው ተወላጆች መሆናቸውንም ጠቅሷል። በጎሳው የተከፋፈለ ባህላዊ አስተዳደርን በሚከተሉት ሶማሌዎች ዘንድ ኡጋዝ ከፍተኛው ተጽዕኖ ፈጣሪ ሹመት ነው። የድሬዳዋ አስተዳደር ከንቲባ ኢብራሂም ኡስማን እና የከተማይቱ ምክትል ከንቲባ አብደላ አህመድ እንኳን ደህና መጣችሁና እንኳን ደስ ያላችሁ ንግግር ማሰማታቸውንም ዘጋቢያችን ጠቅሷል። 54ኛው የጉርጉራ ኡጋዝ ዚያድ ዳውድ ዑመር በተለይ ለአሜሪካ ድምጽ በሰጡ ቃል ለአገሪቱ ሰላም ቅድሚያ ሰጥተው እንደሚሰሩ ተናግረዋል። የጎሳውን ተወላጆችም ለእንኳን ደስ አላችሁ መልእክት አስተላልፈዋል። በተያያዘ ዜና በድሬዳዋ አስተዳደር ተነስቶ በነበረው ተቃውሞ በቁጥጥር ስር ውለው የነበሩ 132 ተጨማሪ ተጠርጣሪዎች ክሳቸው ተቋርጦ ዛሬ ተለቀዋል። ትናንትናና ከትላንት ወዲያ 54 እንዲሁም 32 ቀደም ሲል በአጠቃላይ 86 ተጠርጣሪዎች ክሳቸው ተቋርጦ የተለቀቁ ሲሆን ይህም በነጻ የተለቀቁትን ቁጥር 218 አድርሶታል። ታዳጊዎችን ጨምሮ በዋስ የተለቀቁ ሌሎች 20 ተጠርጣሪዎችም መኖራቸውን ከስፍራው የደረሰን መረጃ አመልክቷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ የካቲት 2 2011 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አዋጅ እንዲሁም በአማራና በትግራይ ክልሎች መካከል ከድንበር ጋር ተያይዘው የተነሱትና እያነጋገሩ ያሉ ሕግ ነክ ጭብጦች
ሕገ መንግሥት የብሔር ብሔረሰቦችና ሕዝቦች የፖለቲካ አስኪዳን ስልት ነው ብሎ የሚያስቀምጠው። ስለዚህ ሕገ መንግሥቱ የበላይነት የሚያስከብር አካልም ፍርድ ቤቶች ሳይሆኑ የፌዴሬሽን ምክር ቤት የሆነበት ምክንያት የሚተረጉመው የበላይነት የሚያስጠብቀውም የእነዚህ ተወካይ የሆነው የብሔር ብሔረሰቦችና ሕዝቦች ወካይ የሆኑ የፌዴሬሽን ምክር ቤት የሚል አንድምታ አስቀምጧል።
በትግራይና በአማራ ክልል ብቻ ሳይሆን በሌሎችም አጎራባች ክልሎች መካከል ይህ ጥያቄ ሆኖ እስከመጣ ድረስ ይህን መሰል ጥያቄ አመቺ ሁኔታ ለመመለስ ሊያግዝ የሚችል እርምጃ ወሰድኩ ነው የሚለው የፌዴራል መንግስቱ።
የቀደሙት አቶ የማነ ካሳ በመቀሌ ዩኒቨርሲቲ የሕግ መምህር ሲሆኑ እርሳቸውን ተከትሎ የሰማችኋቸው አቶ በላይ አድማሱ በባህር ዳር ዩኒቨርሲቲ የሕግ መምህር ናቸው። ይከራከራሉ። አሁን ወደ መጀመሪያው ዝግጅት እናልፋለን። በራያ ጉዳይ የተነሳ ንግግር የራያ ማንነት ጥያቄዎች አስመላሽ ኮሚቴ ነን ያሉ የራያ ሕዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም በሚል በክልሉ መንግሥትና በክልሉ ገዢ ፓርቲ ህወሓት የሚገለጸው ሐሰት ነው ብለዋል። የህወሓት ጽሕፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ የራያ ሕዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም ሲሉ ሰሞኑን መግለጻቸው ይታወሳል። የሕዝብ ፊርማ ያሰባሰብን ኮሚቴ አስተባባሪዎች ነን ያሉ ሁለት እንግዶች ሲሆን ግርማ ይዛለች። ወደ ዝግጅቱ እንለፍ።
ባሳለፍነው ረቡዕ ጥር 29 2011 ዓ ም ምሽት ዝግጅታችን አንድ ፕሮግራም አቅርበን ነበር። የህወሓት ከፍተኛ አመራር አባልና ቀድሞ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስተር ዴታ የነበሩት አቶ ዛዲግ አብርሃ ድርጅቱን በፈቃዳቸው መልቀቃቸውን ጠቅሰው ለህወሓት ደብዳቤ ማስገባታቸውን የሚገልጽ አቶ ዛዲግ ፓርቲያቸውን ለመልቀቅ ሁለት ምክንያት እንዳላቸው ጠቅሰው ነበር። አንደኛው መጣሁበት ባሉት የራያ ህዝብ ላይ እየደረሰ ነው ያሉት በደል ነው። ለዚህ ለአቶ ዛዲግ ጥያቄ ምላሽ እንዲሰጡ ነው የተጠየቁት። የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ በበኩላቸው የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም ሲሉ ምላሽ ሰጥተው ነበር።
በምንገመግምበት ጊዜ በተለየ ሁኔታ ተበድለናል የሚል አይደለም የሚመጣው። የሚመጣው ጥያቄ እዛ ያለው የመልካም አስተዳደር ችግር አለብን፣ የልማት ችግር አለብን ብሎ ይነሳል። ሶ ያ ጥያቄ በህዝቡም ይነሳ ነው። ተደጋጋሚ ከህዝቡ ጋር ቀርበን ተወያይተን ያገኘነው ነው። ከትግራይ ውጭ ያሉ አዲስ አበባም ሆኖ ሌላም ቦታ ሆኖ የሚያነሱት ደግሞ ጥያቄው በሌላ መልኩ ነው የሚያቀርቡት። የመልካም አስተዳደርና የልማት ጥያቄ አለ በራያ። የማንነት ጥያቄ የሚባል በህዝብ ተነስቶ ሰምተን አናውቅም። ተደጋጋሚ መድረክ አካሄደናል። ዶክተር ደብረጽዮን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቆ አያውቅም። በማንነቱ የሚያውቅ ኩሩ ህዝብ፣ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያውቅም። በህጋዊ መንገድ ቀርቦም አያውቅም። በትላልቅ መድረኮችም እንደዚህ ቀርቦ አያውቅም። ከዛም ከዛም የተውጣጡ ሰዎች ግን አንድ ቦታ ሄደው የራያ ማንነት ሌላ ነው፣ እንደዚህ ነው፣ እንደዚህ ነው እንደያሉ የሚጠይቋሉ። ወደ እኛ ግን ኦፊሻሊ በህጋዊ መልኩ መጥቶ እንደዚህ አይነት ጥያቄ የተጠየቀ የለም። ህዝቡም እንደዚህ አይነት ፊሊንግ የለም።
ይህ የአቶ አሰፋ ምላሽ ተገቢ አይደለም። ጥያቄያችንን ህጋዊ መንገድ ተከትለን አቅርበናል። እንደውም የራያን የማንነት ጥያቄ በማንሳታቸው ብቻ ሰዎች በደል እየተፈጸመባቸው ነው ያሉና የራያ ማንነት ጥያቄዎች አስመላሽ ኮሚቴ አመራር መሆናቸውን የገለጹ ሰዎች እኛም ሀሳባችንን እናስረዳ ብለዋል። ራሳቸውን ያስተዋውቃሉ።
እሺ፣ እኔ አገዘው እባላለሁ። አገዘው ዳሩ የራያ የማንነት አስመላሽ ኮሚቴ ሰብሳቢ ነው።
ጌታቸው ደሳለ እባላለሁ። የራያ የማንነት ጥያቄ ኮሚቴ ጸሐፊ ነኝ።
እሺ፣ እንግዲህ የራያ የማንነት ጥያቄ ኮሚቴ የሚባል እንዳለም እየነገራችሁን ነው እና የት ነው የተቋቋመው? ይሄ ኮሚቴ ማን ነው ያቋቋመው? ኮሚቴ ሆኖ እንዲቋቋምስ ማን ነው ስልጣን የሰጠው?
ከአሁን በፊት እንደሚታወቀው የራያ ማህበረሰብ፣ የራያ ህዝብ በትግራይ ክልል በሶስት ወረዳዎች ራያ አላማጣ ወረዳ፣ ወፍላ ወረዳ፣ አሁን ራያ አዘቦ ወረዳ ተብሎ በሚጠራው ደግሞ ጨርጨር ወረዳና መሆን ወረዳ ትግራይ ክልል አካል የሚኖረው የራያ ክፍል ላይ ነው ይሄ ጥያቄ እየተጠየቀ ያለው። ድሮ በ1984 ዓ.ም ክሱ ከገና ከመጽደቁ በፊት የቲፒኤልኤፍ የትግራይ ህዝብ ነጻ አውጪ ግንባር በ1968 ባወጣው ማኒፌስቶ መሰረት ትግራይን አካሏታል። ትግራይ በደቡብ በኩል ራያ እንደሆነ ድንበሩ፣ በምዕራብ በኩል ወልቃይት እንደሚያካትት፣ በምስራቅ በኩል ብቻ በሰሜን በኩልም ያካትታል፣ በምስራቅ በኩል ብቻ አፋር ጋር ያለው ድንበር ብቻ ሳያካትት ይቀርና ያኔ 1968 በወጣው ማኒፌስቶ መሰረት ነው በ1984 ህገ መንግስቱ ከመጽደቁ ከመውጣቱ በፊት የትግራይ ተብሎ የተከለለው እና የአካባቢ ህብረተሰቡ ማንነቱ ሳይጠየቅ ፈቃዱ ሳይጠየቅ ስነ ልቦናው፣ ታሪኩ፣ ባህሉ እና ፍላጎቱ ሳይጠየቅ ነው ወደ ትግራይ ክልል እንዲካለል የተደረገው። ከዛ ጊዜ ጀምሮ ከ1984 ዓ.ም ጀምሮ 1984 መጨረሻ ይሄ አዋጅ 1984 በሚባለው አዋጅ ያ አዋጅ ራሱ በ1966 ዓ.ም የነበረውን የክፍለ ሀገር አከላለ አድርጎ ይካላል ነው የሚለው። 1966 እነዚህ አካባቢዎች የትግራይ አካል ሆኖ የነበሩ አድሉ። ስለዚህ ትክክለኛ ባልሆነ መንገድ የህብረተሰብን ፍላጎትን፣ ታሪክን፣ ስነ ልቦናን መሰረት ያላደረገ አከላለል ተካለለ በማለት ከ1985 መጀመሪያ ወራት ጀምሮ ህዝቡ በከፍተኛ ሁኔታ ሲንቀሳቀስ ነበረ። ለዚህ አንካልልም በማለት
አቶ አገዘው እያነሱት ያለው ጉዳይ በጣም ወደ ኋላ ሄደው የሚጠቅሱት ዓመተ ምሕረትም ሩቅ ነው። እኔ ያነሳው ጥያቄ እናንተ ሁለታችሁን ማን ነው ኮሚቴ አድርጎ የመረጣችሁ፣ በምን ስልጣን ነው የተመረጣችሁት የሚል ነው።
ወደዛው ልመጣ ነበረ። ኦኬ፣ ወደዚህ ላቅርበው። እኛ የህዝብ የማንነት ጥያቄ እየጠየቀ የመጣ እና የነበረ ለመሆኑ የዛ አካባቢ ተወላጆች ምሁራን ደግሞ በያሉበት ተቋም በየዩኒቨርሲቲው ስለዛ ባህል፣ ስለ ታሪኩ፣ ስለ ማንነቱ እየጻፉ ዶክመንት እያደረጉ የነበሩ ለመሆኑ ጊዜው ሲደርስ ግን የራያ አካባቢ ምሁራን ተወላጆች ተሰባስበው ጊዜያዊ ኮሚቴ አዋቅረው
ያ ጊዜያዊ ኮሚቴ ደግሞ አዲስ አበባ ነው የተቋቋመው። ያ ጊዜያዊ ኮሚቴ በአሁን ለማንነት የሚጠየቅባቸው ሶስት ወረዳዎች ራያ አላማጣ፣ ራያ አዘቦ እና ወፍላ በሶስት ወረዳዎች ወደ 27 የሚጠጋ የማንነት ድጋፍ ፒቲሽን አሰባስበው ውክልና ተሰጥቷቸው ለፌዴሬሽን ምክር ቤትም ለክልሉ ለትግራይ ክልል ምክር ቤትም አስገብተናል። ይሄ ውክልና ይዘን ነው ከህዝቡ 27 ህዝብ 5% ያጠቃላይ ህዝቡ 5% ውክልና ይዘን ነው የማንነት ጥያቄውን እያራመድን ያለን።
በጣም አመሰግናለሁኝ አቶ አገዘው። እስቲ አቶ ጌታቸውን መስመር ላይ ስላሉ ለሳቸውም ጥያቄ ላንሳ እና አሁን አቶ አገዘው እንደጠቀሱት ከ27000 በላይ ፊርማ ተሰባስቦ የማንነት ጥያቄ ማንሳታችሁ ለትግራይ ክልል ምክር ቤት መላካችሁን ነው። ነገር ግን እኛ የህዋት ጽፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋን ጠይቀናቸው ነበረ። እሳቸውም ከዚህ ቀደምም የትግራይ ክልል የኮሚኒኬሽን ኃላፊውም ተጠይቀው በዚህ ጉዳይ ራያ የማንነት ጥያቄ ያነሳ የለም፣ በራያ የአስተዳደር ችግር እንዳለ እናምናለን እንቀበላለን፣ ነገር ግን የማንነት ጥያቄ አልተነሳም ብለውናል እና እናንተ የምታነሱት ሀሳብ ደግሞ ከዚህ ጋር ይጋጫል።
በጣም አመሰግናለሁ። ሲሆን ምንድን ነው የማንነት ጥያቄው አገዘ ባስቀመጠው መልኩ ተነስቷል። አዲስ አበባና አካባቢ ያለን የአካባቢው ተወላጅ ተማሪዎች እና የአካባቢ ነዋሪዎች ሆነን ኮሚቴ አቋቁመን ድምፅ ሰብስበን ለፌዴሬሽን ምክር ቤት በግልባጭ ሆኖ ህጉ በሚያዘው መሰረት የፌዴሬሽን ምክር ቤቱ አዋጅ በሚያዘው መሰረት ለክልሉ ምክር ቤትም ቀርቧል። እንግዲህ ክህደት ከሆነ ምንም ማድረግ አንችልም። በሚዲያም ከአሁን በፊት ተገልጾ እኛም በሚዲያ መልስ ሰጥተናል። በዋልታ ቴሌቪዥን አጠቃላይ ሂደቱንና ያቀረብን መሆናችንን ገልጸናል። ከዚህም ባሻገር በተለይ ደግሞ ለውጡን ተከትሎ ህዝቡም ኢትዮጵያ ውስጥ የለውጥ ሁኔታ ለመደገፍ እና በተለይም ደግሞ ጠቅላይ ሚኒስትሩ የሰጡትን ተስፋና ያሳዩትንም ለውጥ ለመደገፍ ሰላማዊ ሰልፍ ተደርጎ የማንነት ጥያቄውንም ህዝቡ ጠይቆ ከ13 ሰው በላይ ሞቷል እና እንግዲህ ምን ቢደረግ እንደሆነ እነሱ የሚያምኑት በጣም አስቸጋሪ ነው። ዋጃና አካባቢዋ አሁን ሙሉ ለሙሉ ነጻ ሆኗል። አላማጣም ህዝቡ በነቂስ ወጥቶ በልዩ ኃይል እየተጠበቀ ነው ያለው። መሆንም ጨርጨርም ኮርኮራምም እንደዛ ነው እና ስለዚህ ይሄኛው ሁሉም ባለስልጣናት በሚባል ደረጃ ጥያቄው እንዳለ ያውቃሉ። በትግራይ ክልል ላይ የሚንቀሳቀሱ በተቃዋሚ ደረጃም ቢሆን የሚንቀሳቀሱ ፓርቲዎች ምስክርነት እየሰጡ ያለው ሁኔታ እውነታውን መጋፈጥ አስፈላጊ እንደሆነ ምስክርነት እየሰጡ ያለበት ሁኔታ ነው ያለው እና ለፌዴሬሽን ምክር ቤትም ለክልሉ ምክር ቤትም ያስገባንበትን ኮፒ አስቀርተን ነው የያዝነው። ስለዚህ ጥያቄውን መደፋፈኑ ተገቢ ነው ብዬ አላምንም።
አመሰግናለሁ አቶ ጌታቸው። አቶ አገዘው ደግሜ አሁንም የአቶ ነጋ ሰፋን ምላሽ አነሳለሁ፣ ምክንያቱም አቶ ነጋን በቅርቡ ነበር የጠየቅናቸው። አቶ ጌታቸው ሲጠቅሱልኝ አዲስ አበባ ያለን የአካባቢው ተወላጆች ነው ያሉት። እሳቸውም ቦታው ላይ አካባቢው ላይ ትግራይ ክልል ምክትል ርዕሰ መስተዳድር በዶክተር ደብረጽዮን ጭምር የታገዘ ውይይት አድርገናል፣ ከህዝቡ ጋር ውይይት አድርገናል፣ በተደጋጋሚ ህብረተሰቡን አነጋግረናል፣ ህዝቡን አነጋግረናል። ህዝቡ የሚያነሳው የልማት ጥያቄ ነው፣ የማንነት ጥያቄ አያነሳም። ነገር ግን ራቅ ካለ አካባቢ የተለያየ ዓላማ ያላቸው ሰዎች ይህንን ሀሳብ የሚያራምዱት የሚል ምላሽ ነው የሰጡትና እናንተም እንደጠቀሳችሁልኝ እንግዲህ በእርግጥ አቶ አገዘው የት እንዳሉ አላውቅም፣ አቶ ጌታቸው ግን አዲስ አበባ ነኝ ብለዋል። ስለዚህ እናንተ ከሩቅ ሆናችሁ ከሆነ ለዛ ሆናችሁ ካልሆነ አቶ ነጋ ያሉት ትክክለኛነት አያመዝንም።
እኔም አዲስ አበባ ነው የምንለው። እኛ አሁን እንደተባለ አካባቢ ያሉ ሰዎች የመልካም አስተዳደር የልማት እና ተዛማጅ ልብስ ባለ ደረጃ ሊታዩ የሚችሉ ፖለቲካዊ ጉዳዮች ቢሆኑ ኑሮ ምናልባትም በዛው አካባቢ ህብረተሰብ ሊገለጹ የሚችሉ ነገሮች ተብሎ ሊታሰብ ይችላል። እኛም በያለንበት አካባቢም ቢሆን ሆነን የማንነት ጉዳይ ስለሆነ አሁን የተጀመረ ጅምር አይደለም። ገና ሀይ ስኩል ያለን የጀመርነው ላለፉት 20 ዓመታት ስንጽፍበት፣ ስንከራከርበት፣ ስናነቃበት የነበረ ጉዳይ ስለነበረ አዲስ አበባና በአካባቢዋ ያሉት የራያ ልጆች ስብሰባ ተደርጎ እና አሁን ምቹ ሁኔታ እየተፈጠረ በመሆኑ ኮሚቴ አዋቀን አሁን እየተባለ ባለው መንገድ ፕሮሰስ አድርገን እዛው በቦታው ተገኝተን ሁሉም ወረዳዎች ላይ ዞረን
ወፍላ ወረዳ፣ ራያመጣ ወረዳ፣ ራያዘብ ወረዳ ጭንጭርና መሆኑ 27,000 ህዝብ ስንሰበስብ የአላማጣ የፖሊስ ኃይል 3 ጊዜ 4 ጊዜ የኛ የኮሚቴ አባላትና የኛ ወጣቶች በየገጠሩ እየሄዱ ሲሰበስቡ መረጃ ሲሰበስቡ እየታሰሩ እየተፈቱ በዋስ እየታሰሩ እየተፈቱ ማንነታችን ስለሆነ ምን ጠይቀው የፈለገው አይነት ነገር ብታደርጉንም አሁንም ይህንን ቅጽ ከማስሞላት ወደ ኋላ አንልም። በየቤተክርስቲያኑ፣ በየመስጊዱ፣ በየህብረተሰቡ በሚሰበስብባቸው አካባቢዎች ሁሉ ፖሊስ እያያቸው የመስተዳደር አካላት እያዩዋቸው ነው። ይሄ ማንነት ምክር ቤት የገባው የተሞላው እነሱ በአይናቸው እያዩ አንዳንዴም የተሞላውን ቅጽ እየቀደዱ 40,000 ነበር ያስሞላ ነው እና ከቅድ በላይ ለመሄድ ተብሎ እኛ 27,000 በእጃችን የገባው ከ13,000 በላይ የተሞላ ቅጽ ከሁለት ወጣቶች ጋር በየገጠሩ ተመጥነው ቅጹን ሲሞሉ ከነበሩ ሰዎች ሁሉ እየቀበሉ እየቀር አስቀርተውብን ነው። ይሄ እንግዲህ ምንም ማድረግ አይቻልም። አሁን ትፔሌክስ መሰረቱ ይህንን ያምናል ብለን አናም ይሄ ትክክለኛ የህዝብ ጥያቄ መሆኑን ስለሚገብ አሁን ወሰንና የማንነት የተቋቋሙ ወሰንና የማንነት ጉዳዮች ኮሚሽን እንዲሆን ሄዶ መሬት ሄዶ ካጠና በኋላ ምላሹ ምን ሊሆን እንደሚችል ስለተገነዘቡ በኃይል ተረግቶ ታስሎ የተያዘ ማህበረሰብ እንዳለ ስለሚገነዙ እንጂ አዲግራት ሰው ወይ አድዋ ሰው የማንነት ጥያቄ ያለኝ ብሎ እየተንቀሳቀሰ ነው ቢባል ቲፒኤልኤፍ ኑና ኦቨርናይት ኑና መጣችሁ ማረጋገጥ ትችላላችሁ ነበር ሊሚች ነው። ይሄ ግን ራያ ላይ እንደዚህ አይነት የታፈነ የተረገጠ ማህበረሰብ እንዳለ ስለሚገነዘብ ይሄ ኃይል ሄዶ ሲያጣራ ሁኔታው ሌላ እንደሆነ ስለሚገነዘብ እና እሱ ከሚያስበው በተቃራኒ ሆች ሊወሰዱ እንደሚችሉ ስለሚገነዘብ ነው ለማፈን ሙከራ እያደረጉ ያሉት። አሁን ከ1,900 በላይ የማንነት ጥያቄ በመጠየቃቸው ምክንያት በየእስር ቤቶች የታሰሩ አሉ። ባጨው የታሰሩ፣ አድጆ የታሰሩ፣ ኮይሃ የታሰሩ፣ ተንቤን የታሰሩ 4 አሁን ኢትዮጵያ ውስጥ ሲደረጉ የነበሩ ሙከራና ግፍጭ እየተፈጸመባቸው 4 እስር ቤቶች ላይ የታሰሩ አዛውንቶች እና ወጣቶች አሉ። አሁን ከ400 በላይ ቆቦ ከተማ ውስጥ ካምፕ ላይ ተጠልለው በአማራ ክልል የአደጋ መከላከልና ዝግጁነት ምግብ ዋስትና ጽሕፈት ቤት ተሰረበት ወቢት ስታቸው በማንነት ምክንያት ተባረው ቆቦ ላይ የከተሙ ወጣቶችና አዛውንቶች አሉ። የማንነት ጥያቄ በመጠየቃቸው ብቻ በየገጠሩ ተመታት ነው ትምህርታቸውን አቋርጠው ከሥራ ገበታቸው ተፈናቅለው በየገጠሩ ተደብቀው ያሉ ብዙ ሰዎች አሉ። የማንነት ጥያቄ ስለጠየቁ ይሄ ፋክት ነው። ቅድም ታቸው እንደገለጸው 13 ሰዎች ሞተዋል፣ 220 በላይ ተጠቅተው አካላቸው ጎደሉ ሰዎች አሉ። እና ይሄ ሁሉ ሁኔታ ለምን ተብሎ ተደረገ? ይሄ ሁሉ መስዋዕትነት ለማን ተብሎ ተከፈለ? ለማንነት ካልሆነ በስተቀር እንደገና ደግ ይሄን 27,000 ስናስገብ ፖስት ቤት ሄደን አሁንም ለመድረሱ ማረጋገጫ ተቀብለን እኛ የላክነው የ27,000 አሰባዎች ነው የላክነው የትግራይ ክልል ለመድረሱ ማረጋገጫ አለን። የላክንበትንም ነው የደረሰበትንም ማረጋገጫ በእጃችን ይዘናል። እና እነሱ የማንነት ጥያቄ የለም የሚሉት እዛ ሆነው ነው። በተግባር ወረዳ ሌቭል ላይ ያሉ ሰዎች፣ ዞን ሌቭል ላይ ያሉ ሰዎች አጠቃላይ ይሄ ህዝብ ከእጃችን አምልጦ ሄዷል፣ ከዚህ በኋላ አላስፈላጊ እልቂት እና አላስፈላጊ መስዋዕትነት መከፋፈል ካልሆነ በስተቀር ከከፍተኛ ተስፋ መቁረጥ ላይ እንዳሉ ደግሞ እኛ በእርግጠኝነት እንናገር እና ይሄ እንግዲህ የፖለቲካ ነገር ሆኖ እየታዱ ነው ግለሰቡ ማለት ነው።
አቶ ጌታቸው እንግዲህ አቶ አገዘው በስፋት ተናግረዋል፣ እርሶም አለ ጥያቄው ብለው አብራርተዋል። ግን በአንጻሩ ደግሞ በአማራ ክልል ስር መሆን አለብን የሚሉ እንዳሉ ሁሉ በትግራይ ክልል ስር መሆናቸውን ተቀብለው የሚኖሩ ደግሞ አሉ። ለምሳሌ በውጭ ሀገር ማህበር ያላቸው አካባቢያቸውን የሚረዱ እንዳሉ መረጃ አለኝ። እና ማንነት ጥያቄ ሲባል የነዛንስ ህዝብ መብት የነዛንስ ህዝብ ፍላጎት ያገናዘበ ነው? ወደ አማራ ክልል ይሁን ስትሉ የሌላኛውስ ህዝብ ፍላጎት በሙሉ በዛ አካባቢ የሚኖረው ወደ አማራ ክልል መጠቃለል የሚፈልግ ብቻ ነው?
ዋናው መሰረታዊ ጉዳይ ማንሳት ያለብን
የራያ ህዝብ ራሱን የቻለ ባህል ያለው ነው። የራሱ የሆነ ታሪክ ያለውና የራሱ የሆነ ስነ ልቦና ያለው የራሱ ደግሞ የነጻነት ተጋድሎ ታሪክ ያለው ህዝብ ነው። የራያ ህዝብ ቁሳዊና መንፈሳዊ የሆኑ የታሪክ ሴቶቹ ከሁለቱም ቢሆን የተለዩ ናቸው። ምንም እንኳን ኮምፕሊትሊ ደህዝ በተለይም ደግሞ ያለበት አካባቢ ጂኦፖለቲክሱ ወይም መልክዓ ምድራዊ አቀማመጡ ከሌሎች አጎራባች ህዝቦች ጋር የሚያስተሳስረው መሆኑ እንደተጠበቀ ሆኖ የራያ ከእጁ ጋር ከላስታ ጋር ከዋጋ እና ከወጀራት እና ከቦረስላ ህዝብ ጋር ከአፋር ጋርም ጭምር እየተገናኘ የተወሰነ የባህል መወራረሱ እንዳለ ሆኖ ግንድ የሆነ ግን የራያ ባህል አለ። ስለዚህ እኛ እያወራን ያለ ነው ዋናው ስለሆነው ስለ ራያ ባህል፣ ስለ ግንድ ስለሆነው ስለ ራያ ባህል ነው። የራያ አለባበሱ፣ የጸጉር ስሬቱ፣ አጠቃላይ የሀዘንና የደስታ መግለጫዎቹ ከነዚህ ከአጎራባቾቹ በተወሰነ መልኩ መመሳሰሉ እንዳለ ሆኖ ዋናው ግን ራሱን የቻለ ግንድ ባህል አለ። ስለዚህ የኛ ጥያቄ ስለዚህ ስለ ዋናው ባህል ነው እና በአብዛኛው የራያ ህዝብ ቅድም እንደጠቀስኩት ከየጁ ጋር ከላስታ ጋር ከዋጋርን የተገናኘ በመሆኑ ከቦራስሎዋ እና ከትግራይ በኩል ባለው ማለት ነው ከወጀራት ጋር እና ከአፋር ጋር የመገናኘት እንደተጠበቀ ሆኖ በአብዛኛው ግን ባህሉ እንደ ባህል ከወሎ ህዝብ ጋር በጥብቅ የተሳሰረ ነው። ስለዚህ የእኛ የኮሚቴው በአብላጫ ድምፅ የያዝ ነው ምንድን ነው ከእነዚህ መሰረታዊ ከሆኑ ምክንያቶች አንጻር ከቋንቋም አጠቃላይ ከባህልም ከታሪክም አንጻር ከወሎ ጋር ቢሆን በተለይም ደግሞ በአማራ ክልል ያለው የራያ ክፍል ራያ ቆቦ በአማራ ክልል ሆኖ በተሻለ ሰላምና በተሻለ ልማት ያለም ህዝብ ነው። ቋንቋውንም ይናገራል፣ በቋንቋው ይዳኛል፣ በልጆቹ ይተዳደራል። ስለዚህ ያኛው ነው ወደዚህ ሊመጣ የሚችለው። በአሁኑ ሰዓት ከ23 በላይ ትምህርት ቤቶች በሶስት ቋንቋቸው ትምህርት የማይሰጥ በመሆኑ ተዘግተዋል። ይሄ እንግዲህ ዓለም አቀፍ የሆነ ወንጀል መሆኑ ነው እና እነዚህን ሁሉ ግምት ውስጥ አስገብተን ነው እንጂ ራያ ውስጥ እንግዲህ አማራም ትግራዋይም ሊኖር ይችላል፣ አፋርም ኦሮሞም ሊኖር ይችላል እና ዋናው ግን እኛ ግንድ የሆነው ባህልና ግንድ የሆነው ማህበረሰብ የትኛው ቢሆን ይሻላል ከሚለው አንጻር ነው የወሰን ነው የአብላጫ ድምፅ ማለት ነው።
አቶ አገዘው እስቲ እዚህ ጋር ወደ እርሶ ልምጣና እዛው ባለበት ሁኔታ መቆየት የሚፈልግ ማህበረሰብ ደግሞ ይኖራል።
እኛ እንደተባለው የህዝብ በብዙ መንገድ አሁን ጌታቸው ሲገልጻቸው ከነበሩት ማህበረሰቦች ጋር የስነ ልቦናም የታሪክም የባህልም ትውልድ ትስስር ያለው ማህበረሰብ ነው። እኛ ከራሳችን ፍላጎት በመነሳት ሳይሆን በቂ የሆነ አሰስመንት ሰርተን የህዝባችን ፍላጎት፣ የህዝባችን ስሜት፣ የህዝባችን ታሪክና ባህል፣ ስነ ልቦናዊ ትስስር ወዴት ነው ብለን በበቂ መጠን አሰስመንት ሰርተን ፍላጎቱ ከወሎ አማራ ጋር አብሮ የመኖር ፍላጎት እንዳለው ዝንባሌ እንዳለው አምነን አረጋግጠን ነው ይህንን አቋም ይዘን እየተንቀሳቀስ ያለ ነው። አሁን እየተባለ ያለው እዛው አሁን እንግዲህ የማንነት ጥያቄ እየተጠየቀባቸው ያሉት አካባቢዎች አላማጣ ወረዳ፣ ጨርጨርና መሆኒ፣ ራያ አዘቦ ወረዳና ወፍላ ወረዳዎች ናቸው። እኛ ከእነዚህ አካባቢዎች የተውጣጡ አውሮፓ ውስጥ፣ አሜሪካ ውስጥ፣ በሰሜን አሜሪካ ውስጥና ሌሎች አካባቢዎችም የሚኖሩ አባላቶች እዚህ ያለውን ትግል እያንቀሳቀሱ ያሉ አካላት ከኛ ጋር አብረው እየሰሩ አካላት አሉ። እዛ እዚህ ውስጥ የራያ ማህበር ተመስርቶ ሌላ አቋም ይዘው በትግራይ ውስጥ መኖር አለበት በሚል ተደራጅተው የሚሰሩ አካላትን አናቅም። ምናልባት ይሄ ቲፒኤልኤፍ ከአሁን በፊት ሲያደርገው የነበረው ነገር ምንድን ነው? ራያን ከራያ ውጭ አስፍቶ ማንነትን ዲፊውዝ በማድረግ
እኔ አውቃለሁ ያልኩት የማህበራዊ አገልግሎቶችን የሚሰጡ የዛ አካባቢ ተወላጆች የሆኑ በሰሜን አሜሪካ አካባቢ ትምህርት ቤት የሚሰሩ የተለያዩ አገልግሎቶችን የሚሰሩ የራያ ተወላጆች የሚባሉ ትግራዋዮች አውቃለሁና እሱን ማለቴ ነው።
እሱ ነው አሁን አሁን እያልኩ ያለው። እኛ ራያ የምንለው እኔ ራያ ነኝ ብሎ ራሱ እንዲዲፋይን የሚያደርገው ማህበረሰብ ራያ ብለን ማንነቱ ሪኮግናይዝ እንዲደረግ እየሰራንበት ያለው አካባቢ ወፍላ ወረዳ፣ ራያ አላማጣ ወረዳ፣ ራያ አዘቦ ወረዳ ነው። አሁን ከዚህ ውጭ ያሉ ሰዎች ከነዚህ የማንነት ጥያቄ እየጠየቀ ካለው አካባቢ ውጭ ያሉ ሰዎች ራያ በሚል ስም
አንዳንድ እንቅስቃሴዎች እያደረጉ ያሉ አካላት እንዳሉ እናውቃለን። ይሄ ቲፒኤልኤፍ ያለፉት ዓመታት የራያ ማንነት ዲፊውዝ በማድረግ አጠቃላይ ደቡብ ትግራይ እንደሆነ በማስመሰል ማንነቱን እንዲበተን አድርጎ የራያ ማንነት ለመፋስ ቆይቶ ይህንን ተልእኮ ይዘው ከዚህ አካባቢ ውጭ የሆኑ አካላት በዚህ ስም እንደሚንቀሳቀሱ እናቅፍልን። አሁን እዛ ያሉ አንድም የኮረም ልጅ እዛ ውስጥ አንድም የአላማጣ የኢትዮጵያ የመሆን ልጅ እዛ ውስጥ የለም እና አሁን እዛ የማህበራዊ ጉዳይ ስራ ይሰራሉ የሚባሉት አካላት ራሱ ይህንን የማህበራዊ ስራ እዛ የሰበሰቡትን ገንዘብ የሚሰሩት የማህበራዊ ስራ አላማጣ ላይ አይደለም፣ ኮረም ላይ አይደለም፣ መሆኑ ላይ አይደለም፣ ጨርጨር ላይ አይደለም። እኛ የማንነት ጥያቄ እየጠየቅንባቸው ያሉት አካባቢዎች እነዚህ ናቸው። አሁን ራያንን ትግሬንን የሚሉ ሰዎች የትግራይ ማንነት አለ የሚሉት አካላት ከነዚህ አሁን እኛ ማንነት ከምንጠይቅባቸው አካባቢዎች ውጭ የሆኑ የቲፒኤልኤፍ ፖለቲካ ተልእኮ ይዘው የራያን ማንነት አጠቃላይ በድሮች ዛርገው ማንነትን ለማጥፋት የሚሰሩ አካላትና የቲፒኤልኤፍ አጀንዳ ያላቸው ሰዎች ናቸው።
እንግዲህ ሰዓታችንም እያለቀ ስለሆነ ለዚህ ቃለ ምልልስ የተያዘልን ሰዓት እያለቀ ስለሆነ ወደ ማጠቃለያው እንሂድ። አሁን እናንተ የምትሉት የማንነት ጥያቄ በራያ ያለ ነው፣ የትግራይ ክልል ደግሞ የለም ነው። ስለዚህ ቀጣይ እንቅስቃሴያችሁ የሚሆነው ምንድን ነው? አቶ ጌታቸው አጠር አድርገው ያብራሩልንና በአቶ አገዘው እናጠቃልላለን።
በጣም ጥሩ። የማንነት ጥያቄው እንግዲህ መኖሩን እያወቁ ስለሆነ የደፈቁት አሁን በሆነ ተአምር አለ ሊሉ አይችሉም። ብዙ ግድት ብሎ ተነስተዋል እንዲሉም አንጠብቅም። ያስገባን መሆናችን እንግዲህ ለፌዴራል ተቋማት ሳይቀር ያድርገን ነው ያስገባ ነው። እሱ ማስረጃዎች አሉን። ስለዚህ አሁን ህዝቡ በነቂስ ወጥቶ እየታገለ ነው። ስለዚህ የምናደርገው ህዝባችንን ማደራጀት፣ ጉዳዩን ለሚመለከተው አካላት በሙሉ ማስገዝ። አሁን የድንበርና የወሰንና የማንነት ኮሚሽኑም ተቋቁሟል። እሱም ደግሞ በትክክል እንትን እንዲል መከታተል፣ ምን በሚገባው በሚጠበቅበት መልኩ ደግሞ መረጃ ማቀበል፣ ይሄን የምናደርገው አሁን እየሰራን ያለውንም አሁን ይሄን ነው።
እሺ፣ አቶ አገዘው እንግዲህ በእርሶ በኩል አሁን የትግራይ ክልል በዚህ አቋሙ ከጸና ምን ነው የምታደርጉት?
አይ እንግዲህ እኛ የምናስበው ልናደርግ የሚገባንም ነገር የትግራይ መንግስትም አሁን ባለበት አቋም መጽናት አለበት ብለን አናስብም። አንድ ሀገር ውስጥ ነው ያለ ነው፣ ሁላችንንም ኢትዮጵያውያንን እኛ እንደ ማንኛውም ኢትዮጵያዊ ማንነት ነው እየጠየቅን ያለ ነው። ኢትዮጵያዊነታችን ነው እየጠየቅን ያለ ነው። በኢትዮጵያዊነት ጥላ ስርም ልናስከብረው፣ ልንጠብቀው፣ ልንንከባከበው የምንፈልገው ማንነት አለ። ኢትዮጵያዊነት እሱ ስለሆነ፣ ኢትዮጵያዊነት ጌት ስለሆነ፣ ኢትዮጵያዊነት ያለህን ይዘህ ከሌላው ከወገን ደግሞ የምትቀባበለው በነጻ ፈቃድህ የምትቀበለውም የምትሰጠው ባህል፣ እሴትና ማንነት መኖር ስላለበት ማህበረሰብ ወደሚፈልገው አቅጣጫ እጣ ፈንታውን ማስተሳሰር ወዳለበት አቅጣጫ የመወሰን መብቱ ኢትዮጵያዊነት መብት ነው፣ መከበር አለበት ብለን እናምናለን። የቲፒኤልኤፍ ሰዎች ይህንን ማክበር አለባቸው ብለን እናስባለን። ይሄ እነሱ ስለፈለጉ የሚያከብሩት አይደለም፣ ስለወደዱ የሚሰጡን አይደለም። የዜግነት መብታችን ነው፣ የዜግነት ክብራችን ነው፣ የግድ መጎናጸፍ ያለብን። ኢትዮጵያ ውስጥ አሁን የትኛውም ብሔር ብሔረሰብ መብት አስከብሮ የህብረተሰቡ ምኞት እና ፍላጎት ለማሳካት ፌዴራል መንግስት የድርሻውን መወጣት አለበት ብለን እናስባለን። የአማራ ክልል መንግስት ይህ ማህበረሰብ ወደሚፈልገው አቅጣጫ እና እጣ ፈንታዬን ማስተሳሰር አለብኝ ብሎ ወደሚያምን ወደ አማራ መምጣት ይፈልጋል። የአማራ ክልል መንግስት የድርሻውን መወጣት አለበት። ዝም ብሎ መሽኮርመም ጠቀሜታ የለውም። በቂ ድጋፍ መስጠት አለበት ብለን እናስባለን።
አቶ አገዘው እንግዲህ ቅድምም እንደጠቆምኩት ሰዓታችን በጣም አልቋልና እዚህ ላይ እናጠቃለው። ሁለታችሁንም አቶ ጌታቸው አቶ አገዘውንም ለሰጣችሁን ማብራሪያ እናመሰግናለን። በሌላ ጊዜ ደግሞ ተመልሰን ጉዳዩ እንግዲህ ሰፋ ያለ ስለሆነ ተመልሰን ይዘናችሁን እመጣለን። ለዛሬ እዚህ ላይ እናጠቃለው፣ እዚህ ላይ እናብቃው። እሺ፣ እሺ፣ እናመሰግናለን።
ጥሩ ምን እንጀራው ጥሙ እና ናታላ አርጎ ተጥሙ ቢሁ ማሩ ቁጥና ሸቱ
አመሰግናለሁ ጽዮን ለዝግጅቱ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅታችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅታችን ላሸጋግራችሁ። እሰጥ አገባ በአስተዳደር ወሰንና የማንነት ጥያቄዎች ላይ በዚህ ሳምንት መጀመሪያ የኢትዮጵያ ሕግ ሆኖ የጸደቀውን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አዋጅ እንዲሁም በአማራና በትግራይ ክልሎች መካከል ከድንበር ጋር ተያይዘው በተነሱትና በስፋትም እያከራከሩ ባሉ ሕግ ነክ ጭብጦች ዙሪያ ትኩረት ያደርጋል ተከታዩ የእሰጥ አገባ ዝግጅት። ባለፈው ሳምንት ምጥን የመንደርደሪያ ዝግጅታችን የተዋወቁት ሁለት የሕግ ምሁራን ለክርክሩ ተመልሰዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን ያስተዋውቁና ወደ ቁም ነገሩ እንዘልቃለን።
የማነ ካሳ እባላለሁ። በመቀሌ ዩኒቨርሲቲ የሕግ ትምህርት ቤት የሕግ መንግስትና ፌዴራሊዝም መምህር ነው። ረዳት ፕሮፌሰር በላይነህ አድማሱ እባላለሁ። በባህር ዳር ዩኒቨርሲቲ የሕግ ትምህርት ቤት በረዳት ፕሮፌሰር ማዕረግ መምህር ነኝ።
እሺ እንግዶቼ ለጊዜያችሁ በድጋሚ አመሰግናለሁ። ሁለት የሕግ ምሁራን እያነጋገረ ያለውንና ባለፈው በመንደርደሪያ ዝግጅታችን ጭብጡን ያስያዛችሁን ይህ የማንነትና የአስተዳደር ወሰን ጉዳዮች ኮሚሽን ለምን አነጋጋሪ ሆነ? አቶ የማነ ይሄ አዋጅ መጽደቁን ከሕግ አንጻር እንዴት ነው የሚያዩት? በርሶ ልጀምረው።
እሺ በጣም ጥሩ አመሰግናለሁ። እንግዲህ ይህን የአስተዳደር ወሰንና የማንነት ኮሚሽን በአዋጅ ይቋቋም ማለት ነው። ከዛ ከመቋቋም በፊት ሀሳቡ ይፋ ከሆነበት ጀምሮ ክርክሮች ሲደረጉ ነበሩ። እንግዲህ በተለይም ማለት ነው በዛ በዚህ በክልሉ ሀገራዊ ጉዳዮች በክልሉ እንትኖች ሲሳተፍ ነበር። አስፈላጊነቱ ላይ ትልቅ ጥያቄም የተነሳበት እኔም ጨምሮ ማለት ነው። በክልል ያሉት ሌሎች ምሁራን ደም ከፖለቲካው ቀድሞ ማለት ይቻላል ከፖለቲካው ከሚያስተዳድረው መንግስት ቀድሞ ስለ ጉዳዩ በጥርጣሬ የተሞላበት ጥያቄ ማስነሳትና ብለን መጨረሻ እስከ መቃወም ያው የክልሉ መንግስትም የክልሉም የኩልት በፌዴራል ፓርላማ ከፊት ቤት አባላትን መጨረሻ የተቃወሙበት ኦልሞስት ከአንድ ክልል ከትግራይ ክልል የሚክል ሰዎች የተቃወሙበት ሁኔታ አይተናል።
ገና በረቂቅነት በቀረበበት ጊዜ ጀምሮ በተለይ በትግራይ ክልል መንግስት ተቃውሞ መቅረቡን ከፖለቲካውም አስቀድሞ ምሁራን በተለያዩ መድረኮች ተቃውሞዎችንና በጥርጣሬ የተመለከቱት መሆኑን ገልጸዋል። ምንድን ነው የዚህ ተቃውሞ መሰረቱ ወይም ይሄን አዋጅ ላለመቀበል የተደረሰበት መነሻ?
አዎ በጣም ጥሩ ነው። እኔ ማስመሪያ ፈለኩት ከክልል መንግስትና ክልል ከማስተዳደር ፓርቲ ቀድሞ የክልሉ ምሁር በመንግስት ምሁራን የፍልቃንት ምሁራን ጥያቄ ባስነሳት ጀመሩት። እንደውም እኔ አስታውሳለሁ ድራፍትን ሁሉ በተለያዩ ሰዎች በኩል አድርገን ለማግኘት የሞከርንበት ሁኔታ ነው የነበረው። ከዛ በኋላ መንግስት ጥያቄ ክልሉም የኩልት ፓርላማ አባላትን ጥያቄ አስነሱት። መጀመሪያም ቢሆን የሚኒስትሮች ምክር ቤት ረቂቁን አጽድቆ ወደ ፓርላማ ባቀረበበት ጊዜ የህግ ቋሚ ኮሚቴዎች አሉ ሲመራ የመጨረሻ ያክል ተቃውሞ እንዳላገኘ እናውቃለን። ያ የሚያሳየን ምንድን ነው ፓርላማ አባላት ነበር እዛ መጀመሪያ የነበረው ነገር ያንን ያሰቡት ነገር እንዳልሆነ እና ምሁሩም ነው ፖለቲካውም ፖለቲካ ተወካዮችን መቀስቀስ ሁኔታው እንዲገነዘቡ ማድረግ የቻለበት ሁኔታ ነው ያለው። ትግራይ ላይ አንድ ትልቅ ለየት የሚያደርገው ነገር ምክንያቱም ምንድን ነው ወደሚለው ወደ አሉላ ወደ አነሳው ጥያቄ ስመለስ በህገ መንግስቱ የማንነት ጉዳዮች እንግዲህ እንደሚታወቀው በተለያዩ ኃይሎች ፖለቲካው ባለፈው ሲባል የነበረው የኢትዮጵያ ህገ መንግስት ከግለሰቦች መብት ይልቅ የቡድን መብቶች ያተኩራል የሚል ነበር። የቡድን መብት መገለጫ ይሁን ሌሎችም ሀገሮች ሌላ ፌዴራላዊ ስርዓት የሚከተሉ ሀገሮች ህዝቦች የሚሉ የብሔር ብሔረሰቦች እና ህዝቦች ነው የሚቀጥለው። ከዚህም በተጨማሪ የብሔር ብሔረሰቦች ራስ ምግብ ራሱ መወሰን ስልጣን በክልል በወረዳ በዞን ሊሆን ይችላል ራሳቸው ሊያስተዳድሩ ቋንቋቸው ባህላቸው ሊያሳድጉ እንደሚችል ትኩረት የሰጠ ነው የሚል ነበር አንድ ትልቁ ጥያቄ። በተለይ በግለሰብ መብት ኮንሰርን የሚያደርጋቸው ሀይሎች በህገ መንግስቱም በፖለቲካ ሳይንሱም ያሉ ምሁራን ስሉት የነበረ ስለዚህ አነሳው ጥያቄ አሁን ምንድነው ችግሩ? የአስተዳደሮችና የማንነት ኮሚሽን ላይ የተነሳው እንደውም ከምሁራኑ ከህገ መንግስቱ ከትግራይ ክልል ምክር ቤት ከትግራይ ክልል መንግስት በፊት ቅሬታ ጥርጣራቸው አንስቶ ነበር ላልኩት ጥያቄ ያነሳው ለምንድን ነው ያልከው፣ ያንን ለምን የሚለው ያለፉት አመታት ቡድን ላይ ትኩረት ያደረገ ህገ መንግስት ነው ሲባል አብዛኞቹ በተቋም አደረጃጀትም የላላው ስልጣን ባለቤቶች እንደ ሌሎች ህገ መንግስቶች ብሔር ብሔረሰቦች እና ኢትዮጵያ ህዝቦች የሚለው በአንቀጽ 8 ሁኔታ አንቀጽ 1 ህገ መንግስታችን እንደምናየው። ስለዚህ ይህም በተመለከተም አንቀጽ 39 ራሳቸው በራስ እስከመወሰን ያልተገደበ አንኮንዲሽናል መብት እንዳላቸው በአስቸኳይ ጊዜ አዋጅ ወቅትም ሊገደብ የማይችል መብት መሆኑ ያስቀምጣል። ይህንን አልፎም ህገ መንግስቱ የሚተረጉመው አካልም ህገ መንግስቱ የሚሰጠ የነበረው ቃለ ጉባኤ ስናነብ ህገ መንግስት የብሔር ብሔረሰቦች እና ህዝቦች የፖለቲካ አስኪዳን ስልት ነው ብሎ የሚያስቀምጠው። ስለዚህ ህገ መንግስቱ የበላይነት የሚያስከብር አካልም ፍርድ ቤቶች ሳይሆኑ የፌዴሬሽን ምክር ቤት የሆነበት ምክንያት የሚተረጉመው የበላይነት የሚያስጠብቀውም የእነዚህ ተወካይ የሆነው የብሔር ብሔረሰቦችና ህዝቦች ወካይ የሆኑ የፌዴሬሽን ምክር ቤት የሚል አንድምታ አስቀምጧል።
መልካም አቶ የማን እንድትቀባበሉና የእያንዳንዳችሁን ግራና ቀኝ ሀሳቦች አሁን ያነሷቸው በይዘት ደረጃ ይህ አዋጅ በህግ ሲጸድቅ የሚያስፈጽማቸውን ጉዳዮች እንመለከታለን። አሁን ባነሷቸው መከራከሪያዎች አቶ በላይም መልስ እንዲሰጡ ላድርግ። አቶ በላይ በቀጥታ ወደ እርስዎ ልምጣ። በአቶ የማነ የተገለጸውን ዝርዝር ተከታትለዋል። በቅድሚያ ይህ በ33 ተቃውሞና በአራት ድምፀ ተአቅቦ በአብላጫ ድምፅ የጸደቀ አዋጅ ይዘት በእርሶስ በኩል እንደምን ተረዱት? በተቃውሞና በድጋፍ የተሰጠው ድምፅ ላይ የእርስዎ አቋም ምንድን ነው? እንደ ህግ ባለሙያ
አዋጁ አከራካሪ ሆኖ መቀየቱ ግልጽ ነው። በዚያ ላይ ብዙም ባልሄድበትም ከመጀመሪያው ጀምሮ አከራካሪነቱ ቀጥሎ ምክር ቤት ሁሉ ወይም ደግሞ ህግ አውጪው አካል ሁላይ ሁሉ ልዩነቶች ሲፈጡ አልፏል። እኔ በግሌ በልዩነት የጸደቀ ህግ ይሄ ብቻ አይደለም፣ ሌሎችም ህጎች አሉ። ህግ አውጪው ወይም ደግሞ የህዝብ ተወካዮች ምክር ቤት ህጎች እንደሚያወጣበት ጊዜ ነጻ ክርክር ድምፅ ሲሰጥ ዞሮ ዞሮ የእያንዳንዱ ተመራጭ ወይም ደግሞ የህግ አውጪው አካል አባል የሆነ ሰው የየራሱ ሀሳብና ውሳኔ ስለሚኖረው በ33 ተቃውሞ ሊሆን በሌሎች ታቅቦ ህግ ሆኗል። በአሁኑ ሰዓት አሁን
ይህን በአብላጫ ድምፅ የጸደቀ ህግ መሰረቱን ራሱ እርስዎ እንዴት ይረዱታል? እንዴት ይመለከቱታል?
መሰረቱን በተመለከተ ብሎ ምስድነው ትልቁ ነገር ጥያቄዎች ተነስተዋል። ባለፈው ጊዜ ለመግለጽ እንደሞከርኩት የማንነት ጥያቄና የአስተዳደራዊ ወሰን ጥያቄዎች ናቸው። እነዚህ ሁለቱ መሰረታዊ ጥያቄዎች የማይነጋገሩ ናቸው። ማንነት በአስተዳደራዊ ወሰን ውስጥ ይነሳል፣ አስተዳደራዊ ወሰን ደግሞ ከማንነት ጋር ተያይዞ ሊነሳ እንደሚችል ታውቃለህ። እና ሁለቱም በኢትዮጵያ በተለይም በአሁኑ ሰዓት ዜጎች መካከል በተለይም በአጎራባች ክልሎች አካባቢ በሰፈሩ ዜጎች መካከል በልዩነት ምክንያት እየሆኑ እንደሆነ ባለፈው አብራርቻለሁ። በተለይም ማንነታቸውን የሚጠይቁ ሰዎች በዛ በአጎራባች አካባቢ ያሉ መብታችን አልተከበረም፣ ምንም የቋንቋችን በባህላችን ወዘተ መናገር አልቻልም የሚል ጥያቄ አንስተው ጥያቄያቸው ባለ መመለሱ ወደዚህ ከመጣ በመሰረታዊነት መንግስት ይህን ጥያቄ ለመመለስ ዝግጁ ላይም ነው የሚለው ዝግጅቱ ያለ መረጃ ያለ ማስረጃ ስለማንወስን ይህንን መረጃና ማስረጃ ሊያመጣልኝ የሚችል አካል አቋቁሞ ይህን ነገር መጥተዋል። እና በሁለቱ ሀሳቦች መካከል አቲን ሁለቱም ችግሮች አገራዊ ችግሮች ይመስልኛል። አሉላ፣ ሁሉም ሰው እንደሚያውቀው በትግራይና በአማራ ክልል ብቻ ሳይሆን በሌሎችም አጎራባች ክልሎች መካከል ይህ ጥያቄ ሆኖ እስከመጣ ድረስ ይህን መሰል ጥያቄ አመቺ ሁኔታ ለመመለስ ሊያግዝ የሚችል እርምጃ ወሰድኩ ነው የሚለው የፌዴራል መንግስቱ። የፌዴራል መንግስቱ ወሰደው እርምጃ እንዲያይሁን እንዲሁን እንዲ ሳይሆን ይህን ለመፍታት የሚያስችለኝ ስልት ዘርግቻለሁ እያለ ነው ያለው። ይሄ ስልት መዘርጋቱ ተቃውሞ ቢገጥመውም በህግ አውጪው አካል ህግ ሆኖ መጥቷል። እና በእኔ እይታ እነዚህ ሁለቱ ህግን ለማውጣት የሚያስችሉ ወሳኝ ሁነቶች ናቸው ብዬ አምናለሁኝ። አሉላ፣
እስቲ መከራከሪያችሁን ገፋ እናድርግ። አቶ የማነ፣ በትግራይ በክልሉም ሆነ ክልሉም በሚያስተዳድረው ፓርቲ በምክር ቤቱም እንደታየው አብላጫው ተቃውሞዎች ይሄንን ህግ ህገ መንግስታዊ አይደለም፣ ህገ መንግስትን ይጥሳል የሚል መከራከሪያ ነው የቀረበውና እርሶም እነኚህን ሀሳቦች እንደሚደግፍ ሰው እንዴት ነው ህገ መንግስትን የሚጥሰው?
አመሰግናለሁ አሉላንና እንግዶቹን። ክርክሩ በመጪው የእሰጥ አገባ ፕሮግራም ይቀጥላል። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
በእውቁ ባለቅኔ ጸጋዬ ገብረ መድን ስም የሚሰየም የባህል ማዕከል በአምቦ ዩኒቨርሲቲ ሊቋቋም መሆኑ ተገለጸ። በመጪው 2012 ዓ.ም ሥራ ለማስጀመር ታስቦ ዝግጅቶች በመካሄድ ላይ መሆናቸውን የገለጹት የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀን አጨምረው እንዳስረዱት ማዕከሉ ከሁሉም የሀገሪቱ ክልሎች ወደ ዩኒቨርሲቲ የሚገቡ ተማሪዎች የባህል ልውውጥ የሚያደርጉበት እንደሚሆን አመልክተዋል። ለዝርዝሩ ናኮር መልካ ከአምቦ።
በጸጋዬ ገብረ መድን ስራዎች ላይ ጥናትና ምርምር ማድረግና ሌሎችም ታላላቅ አስተሳሰቦችን የሚያፈልቁና ጉልህ ስራዎች የሚፈጽሙ ሰዎችን ማፍራት ማዕከሉ ከሚቋቋምባቸው ዓላማዎች አንዱ መሆኑን የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ገልጸዋል። እንደዚያ አይነት ሰዎችን ስራዎችም ከትውልድ ወደ ትውልድ ለማሸጋገር እንዲቻል የሚከናወኑ ተግባራት እንደሚኖርም ፕሬዚዳንቱ አመልክተዋል። የባል ማዕከሉ የባለቅኔ የሎሬት ጸጋዬ ገብረ መድህንን ስራዎች ከመሰብሰብ በተጨማሪ ለጥናትና ምርምር ተግባርም እንዲውሉ ለማድረግ ማዕከሉ እንደሚንቀሳቀስ ዶክተር ታደሰ አመልክተዋል።
ስነ ጽሁፎች የማህበረሰቡ ሪፍሌክሽን ናቸው እና አገራችንም ማህበረሰባችንም ከየት ወዴት እየሄደ ነበረ፣ ምን ነበር የምመስለው በወቅቱ ምለውን በደንብ ሊያሳዩ ይችላሉ። እና በዋናነት እሳቸውን ስራ የማሰባሰብ አንድ ቦታ ላይ እንዲገኝ የማድረግ ያ ምን ያመጣል? ተመራማሪዎች እነዛን ነገር መሰረት ያደረገ ምርምር እንዲሰሩም ያበረታታል። ዞሮ ዞሮ ትልቁ የባህል ማዕከል ነው። የባህል ማዕከል ደግሞ ባህል ልውውጥ የሚደረግበት ስነ ጽሁፍ በአርት በመመሳሰሉት የሚደረግበት ነው እና ስለዚህ ምርምር ድጋፍ ያደርጋል።
የባህል ማዕከሉን የማቋቋሙን ሀሳብ ለማሳካትም ከአዲስ አበባ፣ ከባህር ዳር እና ከደብረ ማርቆስ ዩኒቨርሲቲዎች ልምድ መጋራታቸውን የአምቦ ዩኒቨርሲቲ ፕሬዚዳንት ጠቁመዋል።
ስለዚህ እነሱ በመልኩ ነው የሄዱበት የምለውን የእኛ ቲም ወደዛ ሄዶ ልምድ ወስዶ ተመልሷል። እነሱ የሄዱበትንም ልምድንወስድና ዋናው ነገር የራስን ትልቅ ሰው ማሞገስ ሌላ ትልቅ ሰው እንድመጣ ለማድረግም ጭምር ስለሆነ ከቤተሰብ ጋርም ተነጋግረን መግባባት ላይ ይደረሳል የሚል እምነት አለኝ። ሁላችን የሎሬት ጸጋዬ ገብረ መድኅን ቤተሰብ ኢትዮጵያውያን በሙሉ ቤተሰቦች ነንና ግን የቅርብ ቤተሰብ የምትለው ስጋ ቤተሰብ ደግሞ ተገናኝቶ መነጋገርና መግባባት ላይ መደረስ እንዳለበት እናምናለን። እስካሁን አልሄድንበትም ግን እንሄድበታለን። ኦብስ
በደብረ ማርቆስ ዩኒቨርሲቲ በመገኘት ልምድ ቀስመው ከተመለሱ የኮሚቴው አባላት መካከል የስነ ልሳን ትምህርት ክፍል ኃላፊ መምህር መርጋ ቀየራ አንዱ ናቸው።
የደብረ ማርቆስ ዩኒቨርሲቲ ያገኘ ነው ግባት በጣም ጠቃሚ ነው ብዬ ነው የማስበው እና እነሱ በጣም ሰርተውበታል። የሀገራቸው ጉዳይ ያገባኛል በማለት ባህላቸውን እንዴት መጠበቅ እንደሚችሉ፣ የአንዱን አንዱን እንዴት መከባበር መጠበቅ ማሳደግ እንደሚችሉ እየሰሩበት ነው ያለው እና እሱን ነገር ወደ እኛ ካመጣ ነው እዚህ ጋር እንደሚታወቀው እነሱ የሰሩበት ከህብረተሰቡ ጋም የሰሩት ብዙ ስራዎች አሉ። እኛ ጋም እንደምታወቀው እዚህ አካባቢ አሁን ብዙ እምቅ የሆነ ባህል እሴቶች ነው ያሉት ያልተነኩ እስካሁን ብዙ አልተጠናም። ስለዚህ ይሄ ሴንተር እዚህ ጋር ከተቋቋመ ለዛም የተለያዩ ምሁራን ውስጥ ገብቶ በደንብ ጥናት አድርጎ በጥናት የተደገፈ አድርጎ ይህ ባህል እንዲታይ እንዲጠበቅ ከትውልድ ወደ ትውልድ እንዲተላለፍ የማድረግ እድል ይፈጠራል።
ስራውን በተያዘለት ጊዜ ለማስጀመር እንዲቻል የኮሚቴውን አባላት ምልመላ እንደሚያደርግ የተናገሩት መምህር መርጋ በሌላ ዩኒቨርሲቲ የገጠመው እክሎችን ለማስወገድ ትምህርት መቅሰማቸውን ለቪኦኤ ተናግረዋል።
የአመራር ችግሮች ሊያጋጥማችሁ ይችላል፣ በተጨማሪም ደግሞ የፍላጎት ሊያጋጥማችሁ ይችላል ምናምን አሉን። ግን በአንጻሩ ደግሞ እዚህ ጋር የምናየው ምንድን ነው፣ አመራሩ ከዶክተር ታዴ ጀምሮ ሌሎች ቫይስ ፕሬዚዳንቶች ሁሉ እዚህ ግቢ ውስጥ የሚገኙት ለዚህኛው በጣም ፍላጎት አላቸው። ማስተማር እንደሚችል ይሄ ነገር አንድነትን መፍጠር እንደሚችል ይሄ በዚህ ሴንተር ውስጥ ብዙ ክህሎቶች ታሌንቶች ማየት እንደምንችል እና ብዙ ነገር ወደ ተለያየ አቅጣጫ አስፋፍተ ነው ብዙ ነገር መስራት እንደምንችል ያምኑበታል። እና ለዚህ ነገር ለማስፋፋቱ ለመቋቋሙ ከመቋቋሙ ጀምሮ እስከ ማስፋፋቱ ድረስ ትኩረት ሰጥቶ እንደምሰሩ ተስፋ አለን።
የማዕከሉ መቋቋም እርሳቸው ለሚመሩት የትምህርት ክፍልና ለስነ ጽሁፍ ትምህርት ክፍሎችም ድጋፍ እንደሚያደርግ ገልጸዋል። የአምቦ አካባቢ ተወላጅ የነበሩት ባለቅኔ ሎሬት ጸጋይ ገብረ መድኅን ወይም ጸጋይ ሮበሌ ቀዌሳ ከሰሯቸው ወጥ ስራዎች መካከል ስለ አቴቴ ስርዓት፣ የገዳ ስርዓት መርካቱን የሚዘክር፣ ስለ ኩሽ ህዝቦች ስልጣኔ፣ ስለ ዳግማዊ ቴድሮስ፣ ስለ ኦዳና አቡነ ጴጥሮስን የሚዘክሩ ይገኙበታል። ዘመን ተሻጋሪ ከሚባሉ የትርጉም ስራዎቻቸው መካከልም የሼክስፒር ስራዎች የሆኑት ሀምሌትና ኦቴሎ ተጠቃሽ ናቸው። ባለቅኔ ሎሬት ጸጋዬ ገብረ መድኅን ያረፉት በ1998 ዓ.ም ነበር። አምቦ ዩኒቨርሲቲም እርሳቸውን የሚዘክር የባህል ማዕከል ከማቋቋም ሌላ በአምቦ ከተማም በስማቸው የሚሰየም ትልቅ ሁለገብ የሆነ ህንፃ ለማስገንባት እቅድ እንዳለው ከዩኒቨርሲቲው ፕሬዚዳንት ለማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ አምቦ።
Suman ega ola halkani tiguya halkani tiguya waile Baburale anatsikapala yabare tu intala siwadingana
አድማጮች ሆኔ ማጠቃለያ ዜናውን እናሰማለን። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በአውሮፓውያኑ የቀን ስሌት መሰረት የፊታችን የካቲት 28 ሊካሄድ ለታቀደው የሁለተኛ ዙር ንግግራቸው ዝግጅቱ በትላንትናው ዕለት በፒዮንግያንግ መጠናቀቁንና የተሳካ እንደነበርም ዩናይት ስቴትሱ ልዩ መልእክተኛ ስቴፈን ቤጉን ተናገሩ። ንግግሩ የሚካሄድበትን ስፍራ አናውቅም፣ ይሁን እንጂ ከሰሜን ኮሪያ ጋር በመነጋገር ወይም በመደራደር ላይ ነን። የስካሁንም ንግግራችን ውጤታማ ነው ያሉት መልእክተኛ ቢዮጉን ዛሬ ቅዳሜ ከሰሜን ኮሪያው የውጭ ጉዳይ ሚኒስትር ካንግ ሃዩንግ ዋ ጋር በተገናኙበት ወቅት በሰጡት ጋዜጣዊ መግለጫ አመልክተዋል። የቱርኩ መሪ ለነዋሪዎች ህልፈት ምክንያት የሆነው ህንጻ የፈራረሰበትን ስፍራ ጎበኙ። በቅብር ስነ ስርዓት ላይም ተገኙ። የቱርኩ ፕሬዚዳንት ረጂብ ጣይብ ኤርዶጋን ኢስታንቡል ከተማ የሚገኝ አንድ የመኖሪያ አፓርታማ ህንጻ ተንዶ በሙሉ ያለቁትን 9 አባላት የነበሩበትን ቤተሰብ ጨምሮ በአደጋው ለተገደሉት 17 ሰዎች በዛሬው ዕለት በተፈጸመ የቅብርና የጸሎት ስነ ስርዓት ከተገኙ በመቶዎች የሚቆጠሩ ቱርካውያን ውስጥ ናቸው። ባለፈው ረቡዕ የደረሰው ይህ ህንጻ የተናደበት አደጋ መንስኤው በምርመራ ላይ ነው። ይሁን እንጂ በካርታል ክፍለ ከተማ የሚገኘው 8 ፎቆች ካሉት ህንጻ 3ቱ የላይኞቹ ፎቆች የተናዱበትን ህንጻ በህገ ወጥ መንገድ የተገነባ ነው ሲሉ ባለስልጣናት ተናግረዋል። የታይላንዱ ንጉስ ታላቅ እህታቸው ሀገሪቱን በጠቅላይ ሚኒስትርነት ለመምራት እጩ ሆነው የቀረቡበትን እቅድ አፈረሱ። የታዩ ራክሳ ቻርት ፓርቲ ትላንት ይፋ እንዳደረገው የ67 ዓመቷ ልዕልት ቶቦል ራናታና እንደ አውሮፓውያን የዘመን አቆጣጠር የፊታችን መጋቢት 24 በሚካሄደው ምርጫ ፓርቲያቸውን ወክለው እጩ ይሆናሉ ብሎ ነበር። ይሁንና ታናሽ ወንድማቸው ንጉሱ ፈጽሞ ተገቢ ያልሆነ ሲሉ ብዙም ሳይዘገይ ባወጡት መግለጫ የልዕልቷ እጩነት ውድቅ ሆኗል። ዋው! በዩናይትድ ስቴትስ የሚገኝ አንድ ታዋቂ የዓለም አቀፍ ዩኒቨርሲቲ ከግዙፉ የቻይናው ቴሌኮሙኒኬሽን ኩባንያ ዌዋ ቴክኖሎጂስ ጋር የሚያካሄደውን የጥናትና ምርምር ስራ አቋረጠ። የካሊፎርኒያ ዩኒቨርሲቲ በርክሌ ከኩባንያው ጋር ያካሄድ የነበረውን የጥናትና የምርምር ስራ በአውሮፓውያኑ የቀን ቆጠራ መሰረት ካለፈው ጥር 32019 አንስቶ ያቋረጠው የዩናይትድ ስቴትስ የፍትህ ሚኒስቴር ከዩኒቨርሲቲ ውሳኔ ጥቂት ቀናት አስቀድሞ በኩባንያውና አጋሮቹ ላይ ያቀረበውን ባለ 13 ዝርዝር ወንጀሎች ክስ ተከትሎ መሆኑንም አመልክቷል። ዌዋ ከተከሰሰባቸው ወንጀሎች ውስጥ የንግድ ሚስጥሮች ስርቆት፣ የሕግ ሂደትን ማስተጓጎልና ዓለም አቀፍ ማዕቀፎችን መተላለፍ እንዲሁም ማጭበርበር የሚሉት ይገኙበታል። አድማጮች፣ ለማጠቃለያው የተያዘ ክፍለ ጊዜ እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሶሎሞን አባተ ነኝ። ሰላም።